Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ አብራኛለች።
ሰላም፣ እንደምናመሻችሁ። የዛሬው የጋቢና ዝግጅቶቻችንን እናስተዋውቃችሁ። የአፍሪካ የበሽታ መቆጣጠሪያ ማዕከል አፍሪካ ሲዲሲ ሙሉ ለሙሉ ስራ ውስጥ ገብቷል።
አንድ ቦታ የተነሳው ችግር በቦታው እንዲታፈን ካልተደረገ ዓለምን በሙሉ የሚያሰጋ ስለሆነ ዓለም አቀፍ ኔትወርክ ያስፈልጋልና ለዛ የሚሆን የመረጃ ስርዓት ማዘጋጀት፣ የምርመራ ላብራቶሪዎችን ማደራጀት እና ቅድም እንዳልኩ አምስት ቦታዎች ላይ አሁንም እነዚህ ላብራቶሪዎች ይደራጃሉ። ላብራቶሪዎቹ ውስጥ ምርመራዎች ይከናወናሉ።
የኢትዮጵያ የጤና ጥበቃ ሚኒስቴር የፖሊሲ አማካሪ አቶ ዳዊት ዲቃሶ ናቸው። በሌላ ዜና ደግሞ የምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ኢጋድ በሳምንቱ መጨረሻ በናይሮቢ ባካሄደው ጉባኤ በፍላጎት ወደ ሀገራቸው ለሚመለሱ የሶማሊያ ስደተኞች ሁኔታዎችን ለማመቻቸት ቃል ገብቷል።
Instead, the Dadaab has become a protracted situation characterized by hopelessness.
በአንጻሩ ዳዳብ የተስፋ ማጣትና የአካባቢ ጥበቃ ራስ ምታት ሆኗል። ተያይዞም በስደተኞችና በአስተናጋጅ ማህበረሰብ መካከል ወደሚካሄድ ግጭት ወደ ጽንፈኛነት አምርቷል።
አራት ተወዳዳሪዎች ይሳተፉላታል ማለት ነው። ይሄ ስድስቱ ከጅማ ነው።
13 ሀገራት የሚሳተፉበት የአፍሪካ ቼስ ሻምፒዮና በኢትዮጵያ በጅማ ከተማ አስተናጋጅነት እየተካሄደ ነው።
ሰዓት ከበቃን ሌሎች ዝግጅቶችም ይኖሩናል። ሙዚቃ እንጋብዛችኋለን። በፌስቡክ አስተያየቶቻችሁን አትቪዮ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። ደቡብ ሱዳን ውስጥ 6 የረድኤት ሰራተኞች በአጥቂዎች መገደላቸውን የተባበሩት መንግስታት ድርጅት ባለስልጣናት አስታወቁ። የእርዳታ ሰራተኞቹ የተገደሉት ቅዳሜ ዕለት ከዋና ከተማዋ ከጁባ በሀገሪቱ ምስራቃዊ ክፍል ወደምትገኘው ፒቦር ከተማ በአጀብ በመጓዝ ላይ እንዳሉ መሆኑን ባለስልጣናቱ ገልጸዋል። በደቡብ ሱዳን መንግስታቱ ድርጅት ከፍተኛው ባለስልጣን ዩጂን ኡስ ይህ እጅግ ዘግናኝ የሆነ አረመኔያዊ ጥቃት በጣም አስቆጥቶናል ብለዋል። የደቡብ ሱዳን ህዝብ ሰብአዊ ችግር ካሁን ቀደም ታይቶ የማይታወቅ ደረጃ አሁን ባለበት በዚህ ወቅት ሊረዱ የሚሞክሩትን ማጥቃትና መግደል ፈጽሞ ተቀባይነት የሌለው ተግባር ነው ሲሉም አክለዋል። እንደ አውሮፓውያን አቆጣጠር ከ2013 ዓመተ ምህረት ከተቀሰቀሰው የደቡብ ሱዳን የእርስ በርስ ጦርነት ወዲህ በአንድ ጥቃት በተገደሉ የእርዳታ ሰራተኞች ቁጥር የቅዳሜው ከፍተኛ መሆኑን የተባበሩት መንግስታት ድርጅት አስታውቋል። በዘንድሮ የአውሮፓውያኑ ዓመት ብቻ ደቡብ ሱዳን ውስጥ 12 የእርዳታ ሰራተኞች የተገደሉ ሲሆን የእርስ በርስ ጦርነቱ ከተቀሰቀሰ ወዲህ የተገደሉት ቁጥር 79 ደርሷል።
የሩዋንዳ ፕሬዚዳንት ፖል ካጋሜ ትናንት እሁድ በአሜሪካና የእስራኤል ህዝብ ግንኙነት ኮሚቴ ኤፓክ የፖሊሲ ጉዳዮች ላይ የሀገራቸውንና የእስራኤልን ግንኙነት አሞግሰው ንግግር አደረጉ። በሺዎች የተቆጠሩ ተሟጋቾች የህዝብ ተመራጭ ባለስልጣናትን በሚያሰባስበው የእስራኤል ደጋፊ በሆነው በዚህ ድርጅት ጉባኤ ላይ በመናገር ካጋሜ የመጀመሪያው የአፍሪካ ርዕሰ ብሔር ሆነዋል። ዛሬ የማስተላልፈው መልእክቴ ይሄ ነው። ሩዋንዳ ያለምንም ጥያቄ የእስራኤል ወዳጅ ነች ብለዋል። የሩዋንዳን ዘር ፍጅት ያስቆሙ እንደሆኑ የሚነገርላቸው ካጋሜ በሁለተኛው የዓለም ጦርነት አውሮፓ ውስጥ በአይሁዶች ላይ የተፈጸመውን የዘር ማጥፋት አስመልክተው ሲናገሩ የጋራ አሳዛኝ ታሪካችን ሲሉ ገልጸዋል።
በሌላ ዜና ደግሞ የአፍሪካ ህብረትና የሶማሊያ ኃይሎች በጋራ ሆነው በደቡብ ጁባ ክፍለ ግዛት ባደረሱት ጥቃት ከ30 በላይ የጽንፈኛው ቡድን የአልሸባብ ተዋጊዎችን መግደላቸውን የሶማሊያና የኬንያ ባለስልጣናት ገለጹ። የጁባላንድ አስተዳደር ምክትል አዛዥ መሐመድ አህመድ ብሄር ሲናገሩ ባድሃዌ የሚባለው አካባቢ በሁለት የአልሸባብ ካምፖች ላይ ጥቃት ከቅዳሜ ጀምሮ እስከ እሁድ በተካሄደው ጥቃት የጽንፈኛው ቡድን የጦር መሳሪያዎች መደምሰሳቸውን ገልጸዋል። 63 ተዋጊዎች ገድለናል፣ ጸረ አውሮፕላን መሳሪያ የደገኑ ተሽከርካሪዎችም ተደምስሰዋል ሲሉ ሂርሲ ለቪኦኤ የሶማሌኛ አገልግሎት አስረድተዋል። የኬንያ መከላከያ ኃይል ባወጣው ሌላ መግለጫ 31 የአልሸባብ ተዋጊዎች እንደተገደሉና በርካታ መሳሪያዎችና ጥይቶች መውደማቸውን አስታውቀዋል። ባለፈው ሳምንት የኬንያ ፕሬዚዳንት ኡሁሩ ኬንያታ በደቡብ ሶማሊያ በደቡብ አፍሪካ ህብረት ሰራዊት ውስጥ የተሰማሩ የኬንያ ወታደሮች ትልቅ ካምፕ የሚገኝበት ዶብሌ ከተማ አስቀድሞ ሳይነገር መጎብኘታቸው ይታወሳል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ጤና ይስጥልን ብለን ስንጀምር እንግዲህ የጤናችሁንም ሁኔታ በማሰብ ነው። ተከታዩ ዘገባችንም በዚያ ላይ የሚያተኩር ይሆናል። የአፍሪካ የበሽታ መቆጣጠሪያ ማዕከል ሲዲሲ አፍሪካ የአምስት ዓመት እቅድ ይፋ መሆን ከምስረታ ወደ ስራ መግባቱን ያመላከተ ነው። እነሆ ለመጀመሪያ ጊዜ የጋራ የሆነ የበሽታ መቆጣጠሪያ ማዕከል በአፍሪካ ስራ ጀምሯል። አንድ ሀገር በተናጠል የማይቋቋማቸው የጤና ችግሮች መኖራቸውን የዚህ ማዕከል አስተዳደር ቦርድ ሰብሳቢ የሆነችው የኢትዮጵያ የጤና ጥበቃ ሚኒስቴር ፖሊሲ አማካሪ አቶ ዳዊት ዲቃሶ ለቪኦኤ አብራርተዋል። አቶ ዳዊትን ያነጋገራቸው እስክንድር ፍሬው ነው።
This is Iskander Freo reporting from Addis Ababa on Africa CDC for the Horn of Africa Service. I start his intro. የአፍሪካ የበሽታ መቆጣጠሪያ ማዕከል አፍሪካ ሲዲሲ የአምስት ዓመት እቅድ ይፋ መሆን ከምስረታ ወደ ስራ መግባቱን ያመላከተ ነው። እነሆ ለመጀመሪያ ጊዜ የጋራ የሆነ የበሽታ መቆጣጠሪያ ማዕከል በአፍሪካ ስራ ጀምሯል። አንድ አገር በተናጠል የማይቋቋማቸው የጤና ችግሮች መኖራቸውን የዚህ ማዕከል የአስተዳደር ቦርድ ሰብሳቢ የሆነችው የኢትዮጵያ የጤና ጥበቃ ሚኒስቴር ፖሊሲ አማካሪ አቶ ዳዊት ዲቃሶ ለቪኦኤ አብራርተዋል። አቶ ዳዊትን ያነጋገራቸው እስክንድር ፍሬው ነው። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ የታሰበው ከአንድ ወር በፊት ደግሞ ምስረታው በአፍሪካ መሪዎች ይፋ የተደረገው የአፍሪካ የበሽታ መቆጣጠሪያ ማዕከል አፍሪካ ሲዲሲ ሙሉ በሙሉ ወደ ስራ ገብቷል። ሰሞኑን ይፋ ያደረገው የአምስት ዓመት ስትራቴጂክ እቅድ ይህንኑን ያመለከተው። ለዚህ ተቋም የአስተዳደር ቦርድ ሰብሳቢ የሆነችው የኢትዮጵያ የጤና ጥበቃ ሚኒስቴር የፖሊሲ አማካሪ ዳዊት ዲቃሶ አንዳንድ ስራዎች እንዲያውም ቀደም ሲል መጀመራቸውን ይናገራሉ።
እንግዲህ ቀደም ሲል በርካታ የተሰሩ ስራዎች አሉ። በእርግጥ ስራ የጀመረው አሁን አይደለም። በ2016 ኬንያ ውስጥ የጤና አማካሪዎች ተሰብስበው የአምስት ዓመት ስትራቴጂክ እቅዱን ያወጡት እነሱ ናቸው።
የአፍሪካ ህብረት መሪዎች አሁን በጥር 31 እንደ አውሮፓውያን አቆጣጠር 2017 አዲስ አበባ ባደረጉት ስብሰባ ነው ላውንች ያደረጉት ወይም ይፋ ያደረጉት ራሱ መመስረቱን።
አዎ፣ ግን እንግዲህ ላውንች የሚደረገው አንዳንድ ጊዜ ብዙ ቅድመ ዝግጅት ስራዎች ከተሰሩ በኋላ ነው ላውንች የሚደረገው። አሁንም የሚቀጥለው ሐምሌ ላይ የሚኖረውን የኤዩ ሳሚት ስብሰባ ላይ ይህንን ሪፖርት ለማቅረብ ነው እንግዲህ ዝግጅቱ ማለት ነው።
የአምስት ዓመቱን እቅድ
በቦርድ መጽደቁንና እንዲሁም አባል አገራት የተወያዩበት መሆኑን በሪፖርት መልክ ለማቅረብ ነው። ሌሎችም አብረው የተሰሩ ስራዎችን ሪፖርት ለማድረግ ነው። ስለዚህ ስራው ተጀምሯል። ነገር ግን በአብዛኛው የተሰሩ ስራዎች የእቅድ ዝግጅት እና ሌሎች አስፈላጊ የሆኑ ማዕቀፎችን የማዘጋጀት የቅንጅት ስርዓቶችን የማበጀት እና አስፈላጊ ከሆኑ ድርጅቶች ጋር አስፈላጊ የሆኑ የድጋፍ የተራድኦ ድርጅቶችም ጋር የመተዋወቅ የመገናኘት በዚህ ጉዳይ ላይ የመወያየት ነገሮች ተሰርተዋል። ስለዚህ አሁን ገንዘብ አስፈላጊ የሆነውን በጀት ለማሰባሰብ የሚያስችል ስራዎችም ሲሰሩ ቆይተዋል። ስለዚህ እንግዲህ ወደ ተግባር ለመግባት የሚያስችሉ ቅድመ ዝግጅቶች ተጠናቀዋል ማለት ይቻላል።
ተጠናቀዋል፣ አሁን ወደ ተግባር ተገብቷል።
ወደ ተግባር ተገብቷል ማለት ነው። እና ይሄ እንግዲህ
ከዚህ ጋር ተያይዞ ግን ወደ ተግባር ተገብቷል ሲሉ ላቋርጦትና ሁለት ዓመት ቅድሚያ የሚሰጣቸው ብለው የጠቀሷቸዋለሁ። ምንድን ናቸው እነዚህ ነጥቦች? በሁለት ዓመት ውስጥ ምንድን ነው ሊሰራ የሚያቀርብ?
በሁለት ዓመት ውስጥ የሚሰሩ የመጀመሪያው ነገር በዚህ በአፍሪካን ሲዲሲ ይሰራል ተብሎ በሁለት ዓመት ውስጥ የሚጠበቀው ነገር በአገሮች የበሽታ ቅኝትና የስለላ አይነት ስራ ለመስራት የሚያስችላቸውን ስርዓት መዘርጋት፣ የወረርሽኝ በሽታዎችን የሚከላከሉበትና አፋጣኝ ምላሽ የሚሰጡበትን ዝግጅት ማድረግ፣ የመረጃ ስርዓት ማደራጀት እና መረጃ ማለት እያንዳንዱ ሀገር በሀገር ውስጥ ካሉ ተዛማጅ ድርጅቶች ጋር ተከታታይ ሁል ጊዜ የሚገናኝበት ቀላል የሆነ የግንኙነት ስርዓት መዘርጋት፣ እንዲሁም ከጎረቤት ሀገሮች ከዓለም አቀፍ ተቋማት ጋር እንደ ዓለም ጤና ድርጅት ያሉት ጋር ሪፖርት የሚለዋወጡበት። ምክንያቱም በአብዛኛው ይህ ስራ ከወረርሽኝ ቁጥጥር ጋር የተያያዘ ነው። አንድ ቦታ የተነሳው ችግር በቦታው እንዲታፈን ካልተደረገ ዓለምን በሙሉ የሚያሰጋ ስለሆነ ዓለም አቀፍ ኔትወርክ ያስፈልጋልና ለዛ የሚሆን የመረጃ ስርዓት ማዘጋጀት፣ የምርመራ ላብራቶሪዎችን ማደራጀት እና ቅድም እንዳልኩ አምስት ቦታዎች ላይ አሁንም እነዚህ ላብራቶሪዎች ይደራጃሉ። ላብራቶሪዎቹ ውስጥ ምርመራዎች ይከናወናሉ። እንዲሁም የጤና ምርምር ተቋማትን ማጠናከር፣ ቀድሞ የኤፒዲሞሎጂካል ስተዲስ የበሽታን አይነት የመለየት ደረጃን የመለየት ጥናቶች ማድረግ የሚቻልባቸውን የጤና ምርምር ተቋማትን ማጠናከር፣ እነዚህ ናቸው በመጀመሪያው ሁለት ዓመታት ይከናወናሉ ተብሎ የሚጠበቅ።
የተለያየ የጤና ፖሊሲ ያላቸው አገሮች ናቸው ያሉት የአፍሪካ ሀገራት እና በዛ ውስጥ እንዴት ነው የሚሰራው? እንዴት አስታርቆ ነው ፖሊሲዎቹን እና የሲዲሲን ዓላማ እንዴት እያስታረቀ ነው የሚሄደው?
እንግዲህ ለዚህ ሁለት ሶስት መሰረታዊ ሀሳቦች ማንሳት ይቻላል። አንደኛ የመጀመሪያው እነዚህ ወደ 55 አሁን የሚሆኑ የአፍሪካ ሀገሮች በአብዛኛው የተባበሩት መንግስታት አባል ሀገሮች ናቸው እና በ2005 የተባበሩት መንግስታት የዓለም ጤና ደንብ የሚል አውጥቶ ነበር እና ያ የዓለም የጤና ደንብ በ193 ሀገሮች ተቀባይነት አግኝቶ ጸድቆ ስራ ላይ ሲውል ቆይቷል። በአብዛኛው አሁን ሲዲሲ ይሰራል ተብሎ የሚጠበቁ ነገሮች በዛ የዓለም የጤና ደንብ አባል ሀገራት ያጸደቁትና የተቀበሉት ነው። ስለዚህ እነዚህ ሀገሮች ፕሪንሲፕሉን ያውቁታል፣ መሪውን ያውቁታል፣ በአብዛኛው በጤና ፖሊሲዎቻቸውም አስገብተውታል፣ እየሰሩበትም ቆይተዋል ተብሎ ነው የሚታመነው። በዚህ ምክንያት አዲስ ነገር አይሆንባቸውም። ሁለተኛው ነገር ሲዲሲ አሁን የሚወስዳቸውን ኃላፊነቶች ለመውሰድና እንደ ተቋም ለመቋቋም ያስገደዱት ሁኔታዎች ምንድን ናቸው? አንድ ሶስቱን ባነሳልህ የአፍሪካ ሕዝብ ጤናና ኢኮኖሚ በተለያዩ መንገዶች እየተጎዳ ነው ያለው። በኢቦላ ይሄ በከፍተኛ ደረጃ ታይቷል። ስለዚህ ይህ የጋራ ጥረት የሚጠይቅ ነገር ነው። አንድ ሀገር ብቻውን እንደዚህ አይነት ክስተቶችን መቋቋም አለመቻሉ በራሱ ሀገሮች የጋራ መፍትሄ እንዲፈልጉ የሚያደርግ መሆኑ ነው። ሌላው በተላላፊ በሽታዎችን መቆጣጠር ባልቻልንበት ሁኔታ ደረጃ ላይ ተላላፊ ያልሆኑ በሽታዎች አሁን እየመጡ ነው እና እነዚህም ቢሆኑ ከአገራት የመቋቋም አቅም በላይ እየሆኑ ነው እየመጡ ያሉት። ይሄ የግዴታ ትስስርን ይጠይቃቸዋል። እንዲሁም በሶስተኛ ደረጃ የበሽታዎች እየጨመረ መሄድ በአንድ በኩል፣ በሌላ በኩል ደግሞ የበሽታዎች ከመድኃኒት ጋር የመላመድ ችግር ዓለም አቀፍ ችግር እየሆነ ነው ያለው። ስለዚህ ሪጅኑ በራሱ እነዚህ ነገሮች ለመከላከል የሚያስችል ኃይል ማስተባበር የሚጠይቅ ሁኔታ አለ። የተፈጥሮ አደጋዎች አሉ፣ ራብ፣ ድርቅ አለ። እነዚህ ነገሮች ደግሞ ከጤና ጋር የተያዙ በርካታ ችግሮች ይዘው ይመጣሉ። ስለዚህ አገሮች የህዝባቸውን ፍላጎት ማሟላት ካለባቸው በእነዚህ ጉዳዮች ላይ የግድ ትኩረት መስጠት ይጠይቅባቸዋል። ያንን ትኩረት በአንድ ተናጣለ አገር አሟላሉ ሙሉ በሙሉ ብሎ ማለት አይቻልም።
አቶ ዳዊት ዲቃሶ በኢትዮጵያ የጤና ጥበቃ ሚኒስቴር የፖሊሲ አማካሪ፣ በጣም ነው አመሰግነው ስለ ጊዜዎት። በድጋሚ
እኔም በጣም አመሰግናለሁ። ወዳጅ
እስክንድርን ለዘገባው እናመሰግናለን። ወደ ሌላ ዘገባ ስንሻገር ደግሞ የምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ኢጋድ በሳምንቱ መጨረሻ በናይሮቢ ባካሄደው ጉባኤ በፍላጎት ወደ ሀገራቸው ለሚመለሱ የሶማሊያ ስደተኞች ሁኔታዎችን ለማመቻቸትና በሶማሊያ ስላለው የፖለቲካና የጸጥታ ሁኔታ መፍትሄ ለማግኘት ተስማምተዋል። ዘጋቢያችን መሐመድ ዩሱፍ ከናይሮቢ የላከውን ሄኖክ ሰማግዜር ያቀርበዋል።
ስምንት የምስራቅ አፍሪካ ሀገሮች በክልሉ ስላሉት ሶማሊያውያን ስደተኞች ሁኔታ ለመነጋገር ነበር የተሰበሰቡት። ስብሰባው የተደረገው የኬንያ መንግስት ዳዳብ የስደተኞች ሰፈርን ለመዝጋት ካስቀመጠው የጊዜ ገደብ 2 ወራት አስቀድሞ ነው። የኬንያው ፕሬዚዳንት ኡሁሩ ኬንያታ በሀገሪቱ ሰሜን ምስራቅ በሚገኘው የስደተኞች ሰፈር የስደተኞች መጠለያ ብቻ ሳይሆን የወንጀልና የሽብር እንቅስቃሴዎች መናኸሪያ ሆኗል ይላሉ።
Instead, Dadaab has become a protracted situation characterized by hopelessness that easily feeds...
በአንጻሩ ዳዳብ ተስፋ ማጣት የሰፈነበትና የአካባቢ ጥበቃ ራስ ምታት ሆኗል። ተያይዞም በስደተኞችና በአስተናጋጅ ማኅበረሰቦች መካከል ወደሚካሄድ ግጭት፣ ወደ ጽንፈኝነት፣ ወደ ወንጀለኛነት እየተለወጠ አሸባሪ ቡድኖች ጥቃታቸውን የሚያቀነባብሩበት ስፍራ ሆኗል።
ዳዳብ ውስጥ ከ200,000 በላይ የሚሆኑ ስደተኞች ይኖራሉ። ወደ 1,000,000 የሚጠጉ ሶማሌዎች በአጎራባች ሀገሮችም ተጠልለው ይገኛሉ። ኬንያ 1/3ኞቹን ስታስተናገድ፣ ኢትዮጵያ ደግሞ 250,000 የሚሆኑትን አስጠግታለች። በዛም ላይ በአካባቢው የሰብአዊ ቀውስ ተከስቷል። ከ17,000,000 በላይ የሚሆኑ ሰዎች በድርቅ ሁኔታ ላይ ስለሚገኙ ረድኤት ያስፈልጋቸዋል። ታዛቢዎች እንደሚሉት የወቅቱ ቀውስ ወደ ሶማሊያ የሚመለሱትን ስደተኞች አደጋ ላይ ሊጥል ይችላል። በአሁኑ ወቅት 6,000,000 የሚሆን ሕዝብ በረሃብ ሁኔታ ይገኛል። በኢጋዱ ጉባኤ የተሳተፉት መሪዎች ስደተኞች በፍላጎት እንዲመለሱ ማድረጉ ብቸኛው አማራጭ መሆን የለበትም ብለዋል። ሌሎች ሀገሮች አንዳንዶቹን ስደተኞች በሶስተኛ ሀገራት መጠጊያ እንዲያገኙ በተግባር ስራ እንዲጀመር ጥሪ አድርገዋል። የሶማሊያ ፕሬዚዳንት መሐመድ አብዱላሂ ፈርማጆ በውጭ ሀገራት የተጠጉት ሶማሌዎች በሀገሪቱ ያለው ሁኔታ በስደተኞች ሰፈር እንዲኖሩ እንዳስገደዳቸው ነግረውኛል ብለዋል።
Today, about 2.5 million Somali refugees and IDPs live in camps in and out.
በአሁኑ ጊዜ 2.5 ሚሊዮን ሶማሊያውያን በሀገራቸውና ከሀገራቸው ውጪ በየመጠለያ ሰፈሮች ይኖራሉ። በጣም የሚያሳዝነው ጉዳይ አንዳንዶቹ በስደተኞች መጠለያ ጣቢያዎች ውስጥ የልጅ ልጅ እስከ ማየት ደርሰዋል። ወደ ሀገራቸው እንዲመለሱ የሚያበረታቱ ሁኔታዎች ባለመኖሯቸው ኑሯቸው ክፉኛ ተጎድቷል።
ከሁለት አስርት ዓመታት በላይ በጦርነት ስትታመስ የቆየችውን ሶማሊያ ለማረጋጋት ኬንያ፣ ኢትዮጵያ፣ ዩጋንዳና ቡሩንዲ ወታደሮቻቸውን አሰማርተዋል።
ሄኖክን ለዘገባው እናመሰግናለን። በድርድሩ አካሄድ ላይ ያቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ እንደሚችሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናግረዋል። መድረክ መሪ ተደራዳሪ ሆኖ እንዲቀርብ፣ አለበለዚያ ጎን ለጎን ብቻውን ከገዢው ፓርቲ ጋር እንዲደራደር ጥያቄ እያቀረበ ነው። እስክንድር ፍሬው ከፕሮፌሰር በየነ ጴጥሮስ ጋር ያደረገው ቃለ ምልልስ ሰፋ ያለው ክፍል ቀጥሎ ይቀርባል።
ነገሩን ግልጽ ለማድረግ እኛ የጋራ ምክር ቤቱ አባል አይደለንም። አባል ባለመሆናችን
የአገር አቀፉ የፖለቲካ ፓርቲዎች የጋራ ምክር ቤት አባል ማለት የምርጫ ሰነ መግባር ደንቡን የፈረሙ ፓርቲዎች ያቋቋሙት ምክር ቤት አባል አይደለንም ነው።
አባል አይደለንም። ሁለተኛ ደግሞ በስርዓቱ ጫና እየፈጠረብን ያለው ፓርቲዎች ከዚሁ ከአራቱ አንወጣም በአብዛኛው። ሌላኛው ደግሞ ከተፈለገ ኢህአዴግም የሚለው ህገ መንግስቱም የተቀመጠው መድበለ ፓርቲ ስርዓት በዚህ ሀገር እንገነባለን ነው የሚባለው። በዚህ አይነት ስርዓት ውስጥ ምርጫ ነው አይደለም ወሳኙ ዋናው መሳሪያ ለስልጣን የሚያበቃው። በዚህ ሂደት ውስጥ መድረክ ከኢህአዴግ ቀጥሎ እጩዎቹን ያስመዘገበ ለስልጣን የተፎካከረ በየምርጫዎቹ ማለት ነው። ፓርላማ ውስጥ በነበርን ጊዜ ዋና ተቃዋሚ ተብለን የምንታወቅ፣ አሁን ደግሞ ፓርላማ ውስጥም ሳንሆን ብዙ እጩዎችን በማሳተፍ ኢህአዴግን ቻሌንጅ ያደረገ ፓርቲ ነው። ይሄ እንግዲህ መድረክ ዝም ብሎ ቁጭ ብሎ ያገኘው ጸጋ ሳይሆን በትግል ከፍተኛ መስዋዕትነት በመክፈል የተገኘ ውጤት ነው። ስለዚህ መድረክ ከኢህአዴግ ቀጥሎ አሁንም ዋና ተቃዋሚ ፓርቲ ነው እና ይሄ ሚናው ደግሞ ሊታወቅለት ይገባል። ስለዚህ አሁን አንዳንዱ ሚዲያ ሌላውም የሚዘግቡትን ነገሮች አልፎ አልፎ ሰማለሁ። መድረክ ለብቻው ቀረ፣ ሌሎቹ ሁሉ አንድ ላይ ለመሆን ተስማሙ። እንግዲህ በዛ ጉባኤ ላይ እንዴት አድርገው ሊደራደሩ እንደሆነ በእውነቱ ሊገባኝ አይችልም። እኛ ደግሞ ከዚህ በፊት የነበረንንም ልምድም አጣቅሰናል። መድረክና ባል ድርጅቶች ከዚህ ቀደም ካለን ልምድም ተነስተን ነው ይህንን የምንለው። ኢህአዴግ ጋር ውስን የሆኑ ፓርቲዎቹም የፓርቲ ስብስቦች ተገናኝቶ በምናገሩበት ጊዜ ለውጤት መብቃት ይቻላል።
ነገር ግን በስብሰባው ላይ እንደተመለከትኩት ፕሮፌሰር በየነ ሌሎቹ ፓርቲዎች ይህንን አቋማችሁን አልደገፉትም በተለያየ ምክንያት። አሁን ቅዳሜ በተካሄደው ስብሰባ ላይም ይህ ነገር በልዩነት እንዳለ ነው ያደረው እና በምንድን ነው ሊቋጭ የሚችለው? ምንድን ነው እናንተ ተስፋ የምታደርጉት?
እኛ ተስፋ የምናደርገው አንደኛ ከሌሎች ተቋሚ ፖለቲካ ድርጅቶች ጋር እኛ የምንደራደረው ነገር የለንም። ሁሉም የራሱን እንደመሰለው እንቀሳቀሳል። ድጋፍ ከህዝቡ ካገኘ ያገኛል። ዋና ጉዳያችን የኢትዮጵያን የፖለቲካ ምህዳር ጨምድዶ የያዘው ኢህአዴግ ነው። ድርድር ማድረግ ካሄድ የምፈልገው ከኢህአዴግ ጋር ነው። ከሌሎቹ ጋር መተባበር ምንችል እሰየው ነው፣ ተጨማሪ አቅም ነው የሚሆነን። ያም አይሆን ከሆነ እኛ አጣዳፊ ጉዳይ ያለብን ፖለቲካ ምህዳሩ ጠቦ ከመጥበብም አልፎ መሪዎቻችን እስከ ማሰር ደርሶ አምቆ የያዘን ስርዓት ኢህአዴግና ኢህአዴግ መንግስት ነው። ስለዚህ ኢህአዴግ ይደራደር ከኛ ጋር ከሌሎቹ ጋር ማስተባበሩ ካልተቻለ
ብቻ በሌላ መድረክ ማለት ነው።
ያ ፓራለል ጎን ለጎን
ፕሮፌሰር በየነ በ20 ነው የምትገናኙት። አሁን መጋቢት 20 እነዚህ ሁለት ያደሩ ጉዳዮችን ነው መልሳችሁ የምትነጋገሩት። አንደኛው አደራዳሪ ይኑር ወይስ አይኑር የሚለውን፣ ሁለተኛ ደግሞ አሁን በምን መልኩ ይወከሉ ተቃዋሚ ፓርቲዎች የሚለውን። ለምሳሌ መድረክ መሪ ተደራዳሪ ልሁን ወይም ጎን ለጎን ድርድር ላድርግ ከኢህአዴግ ጋር በሚል ያቀረበው ማለት ነው። በ20 ይቋጫል ብለው ይገምታሉ ወይስ 20 ከመድረሱ በፊት እናንተ ከኢህአዴግ ጋር በተናጠል የምታደርጉት ግንኙነትና ለማሳመን የምትጥሩበት መንገድ አለ?
እኛ ምናልባት ሁኔታ የሚፈቅድ ከሆነ ቀዳማዊ ተደራዳሪ ተብሎም ሊወሰድ ይችላል። አሁን እኮ ኢህአዴጎች ያቀረቡት አካሄድ በጋራ በሸንጎ ላይ እንደራደር የሚሉትን የእነሱን ጉዳይ ከጨረስን በኋላ ወደ እናንተም እንመለሳለን እኮ ነው የሚሉት። እኛ ደግሞ ያንን ሁሉ ጊዜ መጠበቅ አንችልም። አሁን በአካሄድ ድርድሩ እንዴት ይካሄድ በሚለው እንኳን ከሁለት ወር አልፎ ሶስት ወር የፈጀ አካሄድ እሱን ቁጭ ብለን መጠበቅ አንችልም። ጉዳያችን አጣዳፊን አስቸኳይ ነው። አሁኑኑ አናግሩን። በዚህ ረገድ ሌላው ብቀር እሺ፣ እኛ ጉዳይ በቀዳሚነት ይታይ የሚል አማራጭ የሚፈቅዱ ከሆነ
ጎን ለጎኑ ማለት ነው ይቅደም።
አዎ፣ ይሄም የምንቀበለው ይሆናል እና ይሄም ማይታሰብ ነው። ከሌሎቹ ጋር ጨርሰን ከስድስት ወር በኋላ ከእናንተ ጋር እንገናኛለን የሚል እንደምታ ያለው አካሄድ ላይ የሚቀጥሉ ከሆነ እንግዲህ ኳሱ አሁንም ኢህአዴግ ግቢ ውስጥ ነው ያለው።
አንዳንድ ወገኖች ተቃዋሚዎች አንድ ሆነው መቅረብ አቃታቸው በዚህ ድርድር ላይ የተወሰኑ ተቃዋሚዎች እንኳን አንድ ላይ መሰባሰብ እንዴት ያቀታቸዋል በሚል ትችቶች የሚሰነዝሩአሉ። ለምሳሌ አሁን ባለው ሁኔታ ስድስት ተቃዋሚ ፓርቲዎች ሰማያዊን መያድን ጨምሮ ያሉበት ስድስት ተቃዋሚዎች ራሳቸውን ችለው አንድ አቋም ይዘው እንደሚቀርቡ እየተናገሩ ይገኛሉ። ሌሎች ተቃዋሚዎችም ደግሞ እንደዚሁ ስብስብ መፍጠራቸው ይነገራል። መድረክ አራት አባል ድርጅቶቹን ይዞ እንደዚሁ እየቀረበ ነውና ይሄ ተቃዋሚዎች የተፈተኑበት አጋጣሚ ነው በሚልም የሚገልጹ ሰዎች አሉ።
ይሄ የፖለቲካው እንደምታ ያልገባቸው የዋሆች ንግግር ነው። ዝም ብሎ አንተምታ አንተንተው ምናምን የሚባል ይሄ ባህላዊ ሽምግልና አሁን የሚጠይቅ ችግር ውስጥ አይደለንም ያለ ነው። ይሄ የመስመር ጉዳይ ነው፣ የፖለቲካ እምነት ጉዳይ ነው። ስለዚህ ይሄ እነዚህ የዋሆች ከሚያወሩት ተጠር ያለ ሁኔታ እንደመሆኑ እነዚህ የሚባሉ ተቃዋሚዎች ይሄ የሰለቸና ውስጡ ብዙ ነፍስ የሌለው ግማሹ ተቃዋሚዎች የተባለው ዝም ብለው ስም ለማስጠራት እንደው ስማ ለስሟ መጠሪያ እንቅብ ሰፋች ነው እንደሚባለው አይነት አደባባይ ለመታወቅ ቪዲዮ ላይ ምናምን ቶሎ ብሎ ለመታየት የሚደረጉ ሩጫዎች ውስጥ ያሉ አሉ። የአንድ ሰው ቦርሳ ውስጥ ያሉ ፓርቲዎች አሉ እና ይህንን ሁሉ ከፍተኛ መስዋዕትነት በሺዎች ከፍሎ ነው በፖለቲካ ምህዳሩ ላይ ተንቀሳቅሶ ለስልጣን ሊያስጨራሽ ትግል ካረገው ፓርቲና ፓርቲ ስብስብ ጋር ሁሉ እኩል የሚያሰልፉ ወገኖች ፖለቲካውን አያውቁትም። ስለዚህ ምን ይደረጋል? የዋህነት ነው እና ስለዚህ ይህን ሁሉ በጥልቀት ያላየ ትችት ተፈተኑበት መድረክ አልተፈተነበትም። በዚህ ከሱ ጋር ብቃት አላቸው ብሎ ያሰባቸውን ፓርቲዎች በግል አነጋግሮ ጉባኤ አብሮ ተቀምጦ ለማስተባበር ሞክሯል።
ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች
ለተሰጠኝ ድል በጣም አመሰግናለሁ።
ዲጄ ፋትሱን ለዜማው እናመሰግናለን። አሁን ወደ መጨረሻው ዘገባችን ነው የምናልፈው። በትላንትናው ዕለት በሺዎች የሚቆጠሩ ራሻውያን በተለያዩ ከተሞች ሰላማዊ ሰልፎችን አካሂደዋል። የሀገሪቱ ምሁራንና መሪዎች ግልጽ የሆነ አሰራርን እንዲያሰፍኑ ለመወትወት በተቃዋሚ መሪው አሌክስ ናቫልኒ የተላለፈውን መልእክት ተከትሎ ነው ዜጎች ወደ አደባባይ ያወጡት። በመዲናዋ ሞስኮ ያልተፈቀደ ሰላማዊ ሰልፍ አድርገዋል በሚል የተቃዋሚውን መሪ ናቫልኒን ጨምሮ ከ100 በላይ ሰዎች በፑሽኪን አደባባይ በቁጥጥር ስር ውለዋል። የቪኦኤው ዳንኤል ሸርፍ የዘገበውን ሄኖክ ሰማግዜር ያቀርበዋል።
በሞስኮና በሌሎች ከተሞች በትናንትናው ዕለት የተካሄዱ የተቃውሞ ሰልፎች በከፍተኛ ጥበቃ ነበር የተከናወኑት።
By my presence here, I stand against the corruption of the incumbent power. The authorities do not feel like talking to their people. ሲገኝ
በሙስና የተዘፈቀውን በስልጣን ላይ ያለ አካል ዝም ብዬ አልመለከትም ነው ያለው ማክሲም የተባለ ተቃውሞ ያሰማ። ዛሬ እዚህ በመገኘቱ በሙስና የተዘፈቀውን በስልጣን ያለ አካል ዝም አለማለቱን የገለጸበት ነው። ባለስልጣናቱ ከዜጎቻቸው ጋር ለመነጋገር በፍጹም ፍላጎት የላቸውም ይላል። ምላሻቸው የኃይል እርምጃ ነው ሲልም ይገልጻል። የሰላማዊ ሰልፈኞቹ ከቭላድሚር ፑቲን ነጻ የሆነች ራሻ ትኑር ሲሉ ድምጻቸውን አሰምተዋል።
This is an important event. We came here to express our position as citizens.
እንደ ዜጎች አቋማችንን ለማሳወቅ የቻልንበት በጣም ወሳኝ ሰልፍ ነው። ዜግነታችን የሚፈቅዳቸውን መብቶች ልናጣ አይገባም።
በራሻ ተጠያቂነት እንዲሰፍን የተቃዋሚው መሪ አሌክሲ ናቫሊ ባስተላለፉት መልእክት የተካሄደው ሰላማዊ ሰልፍ ውስጥ የተሳተፉ ከመቶ በላይ ሰዎች የታሰሩበት ነበር። አድማጮች የምሽቱ የጋቢና ዝግጅታችን በዚሁ ተጠናቋል። አስተያየቶቻችሁን ላኩልን። ፌስቡክ ላይ አት ቪኦኤ አምሃሪክ አስተያየቶቻችሁን እንቀበላለን።
በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው
ሄኖክ ሰማእግዜርና
ጽዮን ግርማንን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ዲጄ ፋትሱም ዘፈኖቹን በመምረጥ አብሮን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን።
መልካም ምሽት።
በነገው ጉዞ እንገናኛለን።